The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል ተከበራችሁ አድማጮቻችን። የቅዳሜ ጥቅምት 25 2010 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን በአለም ዜናዎች እንከፍትና ትናንት የጀመርነው ለጥያቄው መልስ ፕሮግራም ሁለተኛ ክፍል ይከተላል።
መፍትሄ ሊሆን የሚችለው መሰረታዊ ለውጥ ሲመጣ ብቻ ነው። የሽግግር መንግስት ተቋቁሞ የመንግስት ስልጣን ወደ ህዝብ ሲሸጋገርና ህዝብም የሀገሬ ባለቤት ነኝ የስልጣን ባለቤት ነኝ ብሎ ሲያምን ያኔ ሰላም ይመሰረታል። በሰላም መኖር ይቻላል። የሀገራችን ህልውና ማደጋ ውስጥ አይወድቅም።
ኢትዮጵያ ውስጥ አሳሳቢ ደረጃ ላይ እየደረሰ ነው የሚባለውን የግጭቶች ሁኔታ ለመቀልበስ ከመንግስት ከተቃዋሚ ፓርቲዎችና ከማህበረሰብ መሪዎች ምን ይጠበቃል በሚሉት ጥያቄዎች ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ የሚሰጡልንን ዶክተር ያዕቆብ ኃይለ ማርያምን ድምጽ ነው የሰማችሁት። ከዜና በኋላ ይቀርባሉ። በሁለተኛው አጋማሽ ደግሞ የሙዚቃ ቃና እያዝናናችሁ ያመሻል። ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን ወደ ዓለም ዜና እንለፍ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የሊባኖሱ ጠቅላይ ሚኒስትር ሳዓድ ሐሪሪ ኢራንና ሸሪኳን የሚሊሻ ቡድን ሂዝቦላን በአገራቸውና በክልሉ መረጋጋት እንዳይኖር እያደረጉ ነው ሲሉ ክፉኛ የተቹበትን ንግግር ካሰሙ በኋላ ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ዛሬ ይፋ አደረጉ። የጠቅላይ ሚኒስትሩ ስልጣናቸውን በፈቃዳቸው የመልቀቅ ውሳኔ ዜና የተሰማው ሪያድ ላይ ከሳውዲ አረቢያ መሪዎች ጋር ከተማከሩና ከኢራን የውጭ ጉዳይ ፖሊሲ ዋና አማካሪ አሊ አክባር ቬላያቲ ጋር ተገናኝተው ከተነጋገሩ በኋላ መሆኑ ተመልክቷል። ሊባኖስን ለሁለት ዙር በጠቅላይ ሚኒስትርነት ያስተዳደሩት ሐሪሪ ስልጣናቸውን እንደሚለቁ ያደረጉበትን ይህን ንግግራቸውን በዛሬው ዕለት በአገሪቱ ቴሌቪዥን ያሰሙት ከሳውዲው ልዑል መሐመድ ቢን ሳልማን ጋር ተገናኝተው የተነጋገሩበትን ጨምሮ ባለፉት ቅርብ ቀናት ውስጥ በተደጋጋሚ ወደ ሳውዲ ያደረጓቸውን ጉዞዎች ተከትሎ ከዚህ ውሳኔ ይደርሱ ይሆናል የሚሉ የግምት ወሬዎች ሲናፈሱ ከከረሙ በኋላ ነው። በሌላ ዜና ሐሪሪ ስልጣናቸውን በፍቃዳቸው ለመልቀቅ መወሰናቸውን ይፋ እንዲያደርጉ የሐሪሪ ጽህፈት ቤት ከሊባኖስ ውጭ በተደረገ የስልክ ጥሪ እንዳሳወቃቸው የሊባኖሱ ፕሬዚዳንት ሚሼል አውን አመልክተዋል። ንብረትነቱ የሳውዲ ሆነው የአልአረቢያ ቴሌቪዥን ጣቢያ ተንታኞችን በበኩላቸው የጠቅላይ ሚኒስትሩ ስልጣናቸውን የመልቀቃቸው ዜና ከሳውዲ ዋና ከተማ ሪያድ መሰማቱ ውሳኔውን ያለውን ንዑስ አህጉራዊ አንድምታ ያመለክታል ብለዋል። ሩሲያ በአሁኑ ወቅት በኮሪያ ጉዳይ ከዩናይትድ ስቴትስ ጋር በትብብር እየሰራች አይደለችም ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያው የዜና አገልግሎት ተናገሩ። አልፎ አልፎ ከሚደረግ የሐሳብ ልውውጥ በስተቀር እስካሁን በመሐከላችን ምንም አይነት ትብብር የለም ያሉት ፔስኮቭ አክለውም የሩሲያው ፕሬዝዳንት ቭላድሚር ፑቲንና የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት በሚካሄደው የእስያዊ ምጣኔ ሀብት መድረክ ላይ የመገናኘት እድላቸው ከፍ ያለ መሆኑን ተናግረዋል። እናም ሁለቱ መሪዎች ከተገናኙ አሉ የክሬምሊኑ ቃል አቀባይ፣ ሁለቱ መሪዎች ከተገናኙ በሰሜን ኮሪያ ጉዳይ ትኩረት አድርገው የመነጋገራቸው እድል ያንኑ ያህል ከፍ ያለ ነው ብለዋል። ትራምፕ እና ፑቲን በደቡብ ምስራቅ እስያ አገሮች ማህበር በእንግሊዝኛው ምህጻረ ቃል አዚያን ስብሰባ ላይ በተጨማሪ በተቀራራቢ ጊዜ እዚያው ፊሊፒንስ ላይ በሚካሄደው የምስራቅ እስያ ጉባኤም ይሳተፋሉ። ከኮሪያው የኒውክሌር ስጋት ጋር ለተያያዘ ሙከራ ትራምፕ ለስራ ጉብኝት ወደ እስያ ከማቅናታቸው አስቀድሞ ነው በኮሪያው ባህረ ገብ መሬት ሁለት ሱፐርሶኒክ እጅግ ከፍተኛ በሆነ የበረራ ፍጥነታቸው የሚታወቁ ቦምብ ጣይ አውሮፕላኖች የጦር ልምምድ ያደረጉት። የደቡብ ኮሪያ ወታደራዊ ጉዳዮች አዋቂዎች ጨምሮ እንደገለጡት ከትናንት በስቲያው የቢ1ቢ ቦምብ ጣይ አውሮፕላኖች የተቀነባበረ የጦር ልምምድ በሁለት የደቡብ ኮሪያ ተዋጊ ጄቶችም የታጀበ ነበር። የሰሜን ኮሪያ ባለፉት ጥቂት ወራት ውስጥ በተከታታይ ያደረገቻቸውን የኒውክሌርና ዩናይትድ ስቴትስ ድረስ የመድረስ አቅም እንዳላቸው በተነገረላቸውና እንዲሁም ወደ ጃፓን ያስወነጨፈቻቸውን የቦሊስቲክ ሚሳይል የጦር መሳሪያዎች የማስወንጨፍ ሙከራዎች ተከትሎ በአካባቢው የጦርነት ስጋት መንገሱም የሚታወቅ ነው። ዩናይት ስቴትስ በሶማሊያ ዋና ከተማ ሞቃዲሾ የሚገኙ የቆንስላ ጽፈት ቤት ሰራተኞቿ የታወቀ ጥቃት መረጃ ደርሶኛል ስትል አካባቢውን ለቀው እንዲወጡ አዛለች። ዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በዛሬው ዕለት ባወጣው በዚህ ማስጠንቀቂያ በአፍሪካ ህብረት ሰላም አስከባሪ ሰራዊት ጥበቃ በሚደረግለትና በቱርክ ተቋም በሚተዳደረው የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ ሊቃጣ ይችላል ያለውን ጥቃት ጠቁሟል። መመሪያው በተጨማሪም በሞቃዲሾ በሚገኙ ዩናይት ስቴትስ የቆንስላ ሰራተኞችና ሌሎች ላይ በቀጥታ ሊቃጣ የሚችል የጥቃት አደጋ መደቀኑን ስለተረዳን በሶማሊያ የሚገኘው ዩናይት ስቴትስ ሚሽን ዜግነት ያላቸው የግድ መኖር ካለባቸው በስተቀር አጋዥ ሰራተኞች በሙሉ ሌላ መመሪያ እስኪሰጣቸው ድረስ ሞቃዲሾን ለቀው እንዲወጡ የሚል ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኮሪያ ባህረ ገብ መሬት የነገሰውን ውጥረት እያየለ በመጣበት በአሁኑ ወቅት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት አካባቢውን ከሚመለከተው የዩናይት ስቴትስ ጦር ሰራዊት የፓስፊክ ጦር እዝ ለሕዝብ ይፋ ያልተደረገ መረጃ አቅርቦላቸዋል። የተባለው መረጃ የተሰጣቸው የፕሬዚዳንቱ ልዩ አውሮፕላን ኤርፎርስ ዋን በፓስፊክ ደሴት በሚገኘው የሂካም አየር ኃይል ጦር ካምፕ ባረፈበት ወቅት ነው። በሌላ ዜና ፕሬዚዳንት ትራምፕ ለሁለት ሳምንታት የሥራ ጉብኝት ወደ እስያ ሲያቀኑ ዋሽንግተን ላይ ልዩ ምርማሪ ሮበርት ሙለር በሩሲያው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብነት ዙሪያ የያዙትን ምርመራ በትራምፕ የምርጫ ዘመቻና በሩሲያ መካከል መመሳጠር ነበር ወይስ በሚለው ዙሪያ የሚያደርጉትን ምርመራ አጧጥፈው ቀጥለዋል። አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
የዓለም ዜናዎቹን አድምጠናል። ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። አሁን ለጥያቄው መልስ የሰብአዊ መብት ተሟጋች ቡድኖችና ተቃዋሚ ድርጅቶች ካለፉት 2 ዓመታት ወዲህ እየጨመረ ሄዷል ያሉትን የዜጎች እንግልት፣ ስራትና መገደል በመጥቀስ የኢትዮጵያ መንግስት ሲተቹ መቆየታቸው ይታወቃል። ካለፈው መስከረም ወር ወዲህ ግን የዜጎች ህይወት የሚጠፋው በመንግስቱ የጸጥታ ኃይሎች ብቻ ሳይሆን ወደ ህዝብ ወርዶ የእርስ በርስ መገዳደል መልክ መያዙ የኢትዮጵያን ሁኔታ እጅግ አሳሳቢ አድርጎታል። ይህንን አደገኛ አዝማሚያ ለመቀልበስ ከመንግስት፣ ከተቃዋሚ ፓርቲዎች፣ ከማህበረሰብ መሪዎችና ከተሟጋቾች ምን ይጠበቃል? በሁከቱ ዙሪያ ከእናንተ ከአድማጮቻችን የሰበሰብናቸውን ጥያቄዎች ሊመልሱልን ቃል ከገቡ 2 ምሁራን መካከል ዶክተር ያዕቆብ ኃይለማርያምን አግኝተናል። ዶክተር ያዕቆብ ከጡረታ በፊት በዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ኖርፎክ ስቴት ዩኒቨርሲቲ የህግ ፕሮፌሰር ሆነው ያገለገሉ ናቸው። በ1990ዎቹ የሩዋንዳ የዘር ጅምላ ፍጅት ወቅት ደግሞ በዓለም አቀፉ የወንጀል ችሎት ዋና አቃቤ ህግ ሆነው አገልግለዋል። በ1997ቱ የኢትዮጵያ ምርጫ ከቅንጅት ለአንድነትና ለዲሞክራሲ ፓርቲ እጩዎች አንዱ በመሆን በምርጫውን ባለድል እንደነበሩና በኋላም ከሌሎች መሪዎች ጋር ለእስር መዳረጋቸው የሚዘነጋ አይደለም። ሌላው ሊቀርቡልን ቃል ገብተውልን የነበሩት የኢፌድሪ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማትና ብዝሃነት ዲሬክተር አቶ ታምራት ደጀኔ ነበሩ። በትናንቱ የመጀመሪያ ክፍል እንደገለጽ ነው በሰጡን ቀጠሮ መሰረት ብንደውል እናገኛቸው አልቻልንም። በመሆኑም አድማጮች በመንግስት በኩል በሚቀርቡ እንግዳ ይመለሱልን ብላችሁ ያቀረባችኋቸው ጥያቄዎች ሊስተናገዱ አልቻሉም። አሁን መስመሩን ከዶክተር ያዕቆብ ጋር ቆይታ ወደምታደርገው ወደ ፕሮግራሙ አዘጋጅና አቅራቢ ወደ ትዝታ በላቸው እናዞራለን።
ዶክተር ያዕቆብ፣ በቀጥታ ለእርስዎ የተላከ ጥያቄ ላቀርብ። አብርሃም ነኝ ይላሉ። ለዶክተር ያዕቆብ ኃይለማርያም የማቀርበው ጥያቄ ነው ይላሉ። እርስዎ ከዓመታት በፊት በተለያዩ መገናኛ ብዙሃን በቋንቋ ማንነት ወይንም ኤትኒክ ላይ የተመሰረተ ፖለቲካ አደገኝነቱን፣ አስከፊነቱን፣ የሌሎች ሀገራት ታሪካዊ ሁነቶችን አብነት አድርገው ደጋግመው ጽፈዋል፣ ተናግረዋል። የመንግስትን ስልጣን የያዙት ግለሰቦች ግን ነገሩን የተለያዩ ታርጋዎች በመለጠፍ አጣጥለውታል። በዚህ ወቅት ማንም እንደሚገነዘበው ገዢዎች የኢትዮጵያ ዘውጋዊ የማንነት ክፍፍሉን ግላዊ የፖለቲካ ትርፍ ለማጋበስ እየተጠቀሙበት እንደሆነ እየሰማንም እያየንም ነው። በአገራችን በቅርብ ጊዜያት በተለያዩ አካባቢዎች የተከሰቱ ያሉ አስተቃቂ ግጭቶች በእርሶ አረዳድ ከዘውግ ማንነት ፖለቲካው ጋር የተያያዘ አይደለምን? ይላሉ አቶ አብርሃምና
ልክ ነው። በእርግጥ ከዘውግ ጋር የተያያዘ ነው። በስውርም እኮ አይደለም። አጻጻፉ ሁሉ ብሔር እየተጠቀሱ የሚጻፉ ነገሮች ናቸው። እና ለዚህ እርግጥ አገራችን ወደ ጥፋት መዳህ የጀመረችው አገሪቷ በዘርና በቋንቋ ተከፋፍላ ፌዴሬሽን ሲመሰረት ነው። ይሄ ነው ዘሩ የተዘራው። የዛ ውጤት ነው። እና እያደገ ሄዷል። በየጊዜው ደግሞ የብሔር ጭቆና አለ ተብሎ በመንግስት ደረጃ ፓርቲዎች ደረጃ ሲሰበክ የቆየ አንዱን ጨቋኝ ሌላውን ተጨቋኝ አድርጎ ድሮ በተማሪነት ጊዜ ያጠቆዝነው ጉዳይ አሁን ወደ መንግስት እንደሞ ወደ ፓርቲዎች ወርዶ የብሔር ጭቆና ተብሎ ተሰብኳል። ይሄም አንዱ ትምክተኛ ተብሎ የብሔር ጭቆና ያካሄዳል እየተባለ ተሰብኳል ብዙ ጊዜ። እንደውም የኢትዮጵያ ህዝብ ይሄ ሁሉ እየሰማ በትዕግስት እስከዛሬም በሰላም አብሮ መኖሩ በእውነት የሚያስመሰግነው ህዝብ ነው። ትልቅ ህዝብ መሆኑን በዚህ ማረጋገጥ ይቻላል። ለፌዴራሊዝም መንስኤው ራሱ ትክክል አልነበረም። ከመጀመሪያውንም ጀምሮ በሀገራችን የብሔር ጭቆና የለም። እኔ በግልጽ መናገር እፈልጋለሁ፣ አልነበረም። በተለይ ከአጼ ኃይለ ሥላሴ ጊዜ ጀምሮ የብሔር ጭቆና አልነበረም። ምናልባት የአንዳንድ ብሔረሰብ አባላት የበላይነት ስሜት ይሰማቸው ይሆናል። ይሄ በየትም ሀገር ያለ ነው። በኬንያ ኪኩዮች እንዲህ አይነት ስሜት አላቸው። ኡጋንዳ ባጋንዳዎች እንዲህ አይነት ስሜት አላቸው። በሶማሊያ መሪሃን እንዲህ አይነት ስሜት አለው። በአሜሪካ እንኳን በነጮች መሀል ዋስፕ የሚባሉ ዋይት አንግሎ ሳክሰን ፕሮቴስታንት የበላይነት ስሜት አላቸው። ይሄ የሰው ተፈጥሮ ነው እንጂ የብሔር ጭቆና አይደለም። የብሔር ጭቆና ሊባል የሚቻለው በህግ ተደግፎ ወይንም የመንግስት ፖሊሲ ሆኖ አንዱን ብሔር ከሌላው አበላልጦ ያየን እንደሆነ ወይንም አንዱ ብሔር በተለይ ተነጥሎ የተጨቆነ እንደሆነ በመንግስት ደረጃ ወይንም በመንግስት ፖሊሲ መሰረት የተደረገ እንደሆነ ያን የብሔር ጭቆና ማለት ይቻላል። እኔ ከአናሳ ብሔር ነው የምመጣው። ከዛ አናሳ ብሔር በመወለዴ ምንም አይነት መድሎም ይሁን ምንም አይነት ችግር ገጥሞኝ አያውቅም። እንደውም በእውነት በጣም ትልቅ በጣም እንደው ምርጥ ነገር እያገኘሁ ነው የሄድኩት። ሁለተኛ ደረጃ የተማርኩት ጀነራል ወንጌ ትምህርት ቤት ነው። ምርጥ ትምህርት ቤት ከሚባለው ነው። እዚያ ውስጥ ለመግባት የነጥብ ጉዳይ እንጂ የብሔር ጥያቄ ምንም ጊዜ ተነስቶ አያውቅም። አሁን ነው የብሔር ጥያቄ በየካርዱ መታወቂያ ወረቀት ብሔር እየተባለ የሚጻፍበት አሁን እንጂ እዚያን ጊዜ ምንም አልነበረም። አንዱ ብሔር በሌላው በየቦታው መቼም በጣም በሚያሳዝን ሁኔታ በተለይ አማሮች ጉራ ፈርዳ ከቤኒሻንጉል በተለያዩ ቦታዎች ከግድያ አልፎ ከያለበት ተባረዋል አማራ በመሆናቸው ብቻ። እና ይሄ ያደረጉት የፓርቲ አባላት ወይንም የክልል ባለስልጣናት ናቸው እንጂ ህዝቡ አይደለም። የጉራ ፈርዳን ግን ምሳሌ መጥቀስ ይችላለሁ። ጉራ ፈርዳ በመንግስት ትእዛዝ አማሮች ንብረታቸውን አስረክበው እንዲወጡ ሲታዘዙ ህዝቡ አውቶቡስ ጣቢያ ድረስ እየሸኘ እያለቀሰ ስንቅ እያስታጠቀ ነው የላካቸው። በዚያን ጊዜ የመንግስት ባለስልጣናት ለምንድን ነው አማሮች ከዚህ የተነቀሉት ይህ ህገ ወጥ አይደለም ሲባል አቶ መለስ የሰጠው መልስ አስታውሳለሁ። መልሱ አይ ዛፍ ይቆርጡ ነበር አለ። ዛፍ በመቁረጥ አንድ ህብረተሰብ ከኖረበት ልጅ ከወለደበት ቤተሰብ ከመሰረተበት ነቅሎ አውጥቶ የትም መጣል በእውነት አግባብነት ያለው ነገር አይደለም፣ ከፍተኛ ወንጀልም ነው።
ዶክተር ያዕቆብ አመሰግናለሁ። ይሄ የብሔር ጭቆና አለ የለም የሚለው የባህል ጭቆና፣ የቋንቋ እንዲህ አይነት ነገር አሁን ደግሞ ኢህአዴግ አንድ እንደውም መመስገን ያለበት ምንድን ነው ሰዎች ቋንቋቸውን እንደ ልባቸው እንዲናገሩ ባህላቸው እንዲከበር እየተደረገ ነው እና በብሔሩ ሳይሆን ባህሉ ወይንም ቋንቋዬ ተጨቆነ የሚሉ ሰዎች አሉ። አሁን በኢህአዴግ ዘመን ደግሞ አንድ አወንታዊ ታየ የሚባለው የተስተካከለ ያለ እሱ ነው። አንድ ሌላ ጥያቄ ላቅርብሎት አቶ ታምራት ቢኖሩ ኖሮ በጣም ጥሩ ነበረ። ቀደም ብለን እነዚህ ማህበራዊ መገናኛ ብዙሃን ላይ ስለሚወጡ አንዳንድ ነገሮች እርሶም አንስተው ነበር እንዴት አሰቃቂ እንደሆኑ። አገር ውስጥም ደግሞ በዚህ ስራ የሚወቀሱ የሬዲዮ ጣቢያዎች አሉ። አቶ አበራ ፈቃዱ፣ ሌላም ደግሞ አባይነ አሸብር ሁለት ሰዎች ናቸው ጥያቄ የላኩልን። አንደኛ የመንግስት ኮሙኒኬሽን ቢሮ የተናገረውን የብሮድካስቲንግ አገልግሎት ሚኒስትሩ ሽረዋል ነው የሚሉት። በአገራችን ኢትዮጵያ እነት የፖለቲካ ተጽዕኖ የሌለበት ሚዲያ አለ ወይ? አለ ከተባለስ መገለጫዎቹ ምንድናቸው? በተለያየ ስልጣን ተዋረድ ላይ ያሉት ባለ ስልጣናትን ስናይ ከተመሳሳይ ብሔር አብላጫውን የስልጣን ክፍል ያዙበት ሁኔታ አለ። ይህ ባለበት ደግሞ ብሔርተኝነት ያደገ መሆኑን በጋድ እየታየ ነው። ይሄም ደግሞ በያዙት የመገናኛ ብዙሃን አገልግሎት ስርጭት እየተንጸባረቀ ነው የሚሉት። በአማርኛ እየተሰራጩ ህዝብን ለመቀስቀስ ወይንም አንዱን ወግኖ ሌላውን ለመምታት የሚጥሩ ሚዲያዎች እንዳሉ ነው እና የሚጠቀሰው። ምን የሚመክሩት አለ? በተለይም ከሩዋንዳ ተመክሮ
ሚዲያ በጣም አስፈላጊ ነገር ነው። የፕሬስ ነጻነት በጣም አስፈላጊ ነገር ነው። በተቻለ መጠን የፕሬስ ነጻነትን መገደብ አይገባም። ነገር ግን ለሀገሪቱ አደጋ በሚሆንበት ጊዜ መገደብ ይገባል፣ የግድ ነው። አሁን የሩዋንዳው እንደተከሰተው ስለታ ሩዋንዳ የዘር ፍጅት በጣም እንዲሳካ ያደረገው ሬዲዮ ሚልኮሊን የሚባል አንድ ሬዲዮ ነበር። ይሄ ሬዲዮ ሚልኮሊን በየጊዜው የሚያወጣው መግለጫ የሚሰጠው መልእክት ጨፍጭፉ፣ ግደሉ፣ ጉድጓዱ ገና አልሞላም እያለ እንደዚህ አይነት መልእክት ነበር የሚሰጠው እና ይሄ በጣም አደገኛ ነገር ነው። ሚዲያ በህዝብ መካከል ጥላቻ መዝራት በጣም አደገኛ ነገር ነው። መገታት ያለበት ነገር ነው። እርግጥ ነው ፕሬስ ነጻነት በጣም ዋጋ ያለው ነገር ስለሆነ በጥንቃቄ መደረግ ያለበት ነገር ነው። ከኢትዮጵያ ህልውና ወይንም ከህዝቡ ሰላም የሚበልጥ ነገር አይደለም። ዋናው ነገር ህዝቡ በሰላም ተፋቅሮ ተዋዶ እንዲኖር፣ በሀገሪቱ ሰላም ዲሞክራሲ እንዲሰፍን እንዲያኖትን ነገር እንጂ በእውነት ህዝቡን ከፋፍሎ ለግጭት ለፍጅት ማዘጋጀት መገደብ ያለበት ነገር ነው። ምክንያቱም እንዲህ አይነት ድርጊት ህገ ወጥ ነው። በየትኛውም ህግ የሚደገፍ አይደለም። ማንኛውም መብት ከኢትዮጵያ ህልውና የሚበልጥ ነገር የለም።
ወደ ሌላ ጥያቄ ልውሰዶት። ዶክተር ያዕቆብ ኃይለ ማርያም፣ ኢትዮጵያ በአሁኑ ሰዓት ምናልባት መንግስት አልባ የሆነች ሀገር ይመስለናል ይላሉ። ይሄን ጥያቄ ላኩልን። ሀይ የሚል ሰው ወይንም ከየቦታው ያለውን ግጭት ወይንም አለመግባባት ወይንም ጥላቻ ከዛ በላይ ሆኖ ህዝቡን የሚያረጋጋ ሰው አልተገኘም። እንደውም ምን ይላሉ፣ ሶማሌዎች ቢያንስ ጠላታቸውን ያውቃሉ፣ አልሸባብ ነው ጠላታቸው። በኢትዮጵያ ግን ዜጎች ጠላታችን ማን እንደሆነ አናውቅም። ፕሮፓጋንዳ ከያቅጣጫው ይነዛል። ኢትዮጵያ ወደ ደም መፋሰስ የሄደች ስለሆነ ምን ይመክራሉ ይሄን እንዲቆም? ዶክተር ያዕቆብ ይላሉ፣ ጥያቄውን የላኩልን ተሾመ አየለ ይባላል።
እንግዲህ ይሄ በጣም ጥልቅ የሆነ ጥያቄ ነው። በጣም ጥልቅ የሆነ መልስ ይጠይቃል። ጠቅላላው የሀገራችን ህልውና የሚፈታተን ጥያቄ ነው እና ለዚህ መፍትሄው መሰረታዊ የሆነ ለውጥ ማምጣት ብቻ ነው። በግልጽ ለመናገር ያህል እንደውም በመጀመሪያ ጋዜጠኞችና የፖለቲካ እስረኞችን መፍታት ያስፈልጋል። እንቅስቃሴው የሽግግር መንግስት ወደ ማቋቋም የሚወስደው ወደዛ ለመሄድ በመጀመሪያ በፖለቲካ ምክንያት የታሰሩ ጋዜጠኞችና የፖለቲካ ፓርቲ መሪዎችና አባላትን መልቀቅ ያስፈልጋል። ከዚያም በሀገር ውጭም ሆነ ወይም በሀገር የሚገኙ ፓርቲዎች በአሸባሪነትም የተፈረጁትን ሳይቀር እና ሲቪክ ማህበራት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ያሉበት አንድ ትልቅ ጉባኤ ማቋቋም። ይሄ ከዚህ በፊት የተሰነዘረ ሀሳብ ነው። የኔ ብቻ አይደለም፣ ሌሎችም ይህንን ሰንዝረውታል። ከዛ የአንድ ሳምንት ምናልባት የእርቅ ሳምንት ተካሂዶ ጉባኤው ሁለት ዓመት የሚቆይ የሽግግር መንግስት ማቋቋም እና ከሁለት ዓመት በኋላ ፓርቲዎች በነጻ ተወዳድረው በነጻ ምርጫ ተካሂዶ ያሸነፈው ፓርቲ ስልጣን ይውሰድ። እንግዲህ ይሄ በጣም ባጭሩ ነው ያስቀመጥኩት፣ ግን ለእነኚህ ሁሉ ለተጠቀሱ ችግሮች መፍትሄ ሊሆን የሚችለው መሰረታዊ ለውጥ ሲመጣ ብቻ ነው። ይኸውም የሽግግር መንግስት ተቋቁሞ የመንግስት ስልጣን ወደ ህዝብ ሲሸጋገርና ህዝብም የሀገሬ ባለቤት ነኝ የስልጣን ባለቤት ነኝ ብሎ ሲያምን ያኔ ሰላም ይመሰረታል። በሰላም መኖር ይቻላል። የሀገራችን ህልውና አደጋ ውስጥ አይወድቅም። እና ይሄ እርግጥ በጣም ቀላል ጥያቄ አይደለም። ሁለት ወገን አለ ፈቃደኝነቱን የሚያስፈልገው ሁለት ወገን አለ ይሄውም ህዝብና ኢህአደግ ነው ኢህአደግ ለዚህ የለውነት ሐሞት ይኖራል ወይ የሚለው እንግዲህ ጥያቄ ውስጥ እንዲገባ ነገር ነው ለሀገራችን መፍትሄ መጠቆም የሚቻለው ይሄ ነው ከዚህ ውጪ ሌላ መፍትሄ ሊኖር ይችላል የሚል ግምት የለኝም በራሴ በኩል
እንግዲህ ኢህአደግ ሐሞት ይኖራል ወይ ላሉት ሁሉን አካታች ኢህአደግም መንግስት ውስጥ ተሳትፎ ከተረጋገጠለት ምናልባት የተሻለ ሐሞት ይኖራል ምክንያቱም እንደበፊቱ ለምሳሌ ከጃኖይና ጃኖይ ጋር የተያዘ ነገር በሙሉ መወገድ አለበት የኮሎኔል መንግስቱ ኃይለ ማርያም መንግስት ነበረ ከዛ ጋር የተያዘ ሁሉ መወገድ አለበት የሚለው የፖለቲካ አሰራርና አቅጣጫ አይሰራም ይላሉ አንዳንድ ሰዎች አይሰራም አሁን ኢትዮጵያ ውስጥ እርቅ ለማምጣት ከተፈለገ ኢህአደግም የእርቅ ተረጴዛ ላይ መቀመጥና ለሁሉም ለኢትዮጵያ ሰላም እንዲወርድላት መሳተፍ አለበት ይላሉ ሰዎች እዛ ላይ እስቲ አስተያየቶን ይስጡኝ
እርግጥ ነው የተለያየ ቋም ያላቸው ሰዎች አሉ በዚህ በሽግግር መንግስቱ ኢህአደግ መሳተፍ የለበትም ምክንያቱም ራሱ ያሽከረክረዋል ይቆጣጠረዋልና ሌሎቹ ተሳታፊዎች ንጻነት አይኖራቸውም የሚል አቋም አለ እኔ በበኩሌ ኢህአደግ መሳተፍ አለበት ባይ ነኝ ባይሳተፉ ችግር ሊፈጥሩ ይችላሉ አንድ ኃይል ነው የሚናቀም ኃይል አይደለም አንደኛ ችግር ሊፈጥር ይችላል ሁለተኛ በኢትዮጵያዊነታቸው እኩልነትን ተቀብለው ከሌላው ተሳታፊ በሙሉ እኩል ሆነው በእኩልነት የሚሳተፉ ከሆነ እኔ ሊሳተፉ ይገባል ባይ ነኝ እርግጥ ነው በ85 አይነት የተቋቋመው የሽግግር መንግስት ማለት አይደለም በ85 የተቋቋመው የሽግግር መንግስት ሙሉ በሙሉ በህዋት ቁጥጥር ስር ውስጥ የነበረ ነው ህዋት እንደፈለገ ያሽከረክረው የነበረ የሽግግር መንግስት ነበር አሁን በእኩልነት ፓርቲዎች ሲቪክ ማህበራት የሀገር ሽማግሌዎች እነኚህን የሚያጠቃልል አንድ የሽግግር መንግስት ቢቋቋም አንዱ ከማንም ሳይበልጥ በእኩልነት ከተቋቋመ ኢህአደግን ቢሳተፍ እኔ በእውነት ችግር ያለው አይመስለኝም የሽግግር መንግስት ሲባል ግን አንድ ነገር መዘነጋት የሌለበት ነገር አለ ከዚህ በፊት በጣም ከባድ ወንጀሎች በተለያዩ ቦታዎች ተፈጽመዋል ምናልባት የዘር ፍጅትም የሚያሰኝ ሊባሉ የሚችሉ ድርጊቶች ተፈጽመዋል በተለይ በአማራው ላይ በአንዳንድ ቦታዎች አሁንም እየተፈጸመ ነው ይሄ ዝም ብሎ ሊታለፍ የሚችል ነገር አይደለም የሽግግር መንግስት ከሚሰራቸው ነገሮች አንዱ ኃላፊነትን ማስፈን ይኖርበታል ማን ነው ኃላፊው ለነኚህ ወንጀሎች የተሰሩ ወንጀሎች በሺዎቹ ሲገደሉና ከአካባቢያቸው ሲፈናቀሉ ማን ነው ዝም ያለው ተሳታፊው ማን ነው የሚለውን ማጣራት ያስፈልጋል አጣርቶም ለፍርድ ማቅረብም ያስፈልጋል አንድ ወንጀል ከተሰራ በኋላ ችላ ብሎ ማየት አይቻልም ፈረንጆች ኢምፒዩኒቲ ይሉታል እና ኢምፒዩኒቲ መኖር የለበትም ዋናው ነገር መቅጣት አይደለም ዋናው ኃላፊነትን ማስፈን ነው ምናልባት ከተጣራ በኋላ የደቡብ አፍሪካ እርምጃ መውሰድ ይቻል ይሆናል እርቅና እውነትን አጋልጦ ምህረት ሊደረግ ይችላል ወይንም ሩዋንዳ ጋቻቻ የሚል ባህላዊ ፍርድ ቤት አቋቁማ ብዙ ሺህ ሰዎች ጥቃቅን ነገሮች አድርገው እንዲለቀቁ ሆነዋል እኛም ምናልባት እንዲህ አይነት እርምጃዎች መውሰድ ይቻል ይሆናል ሆኖም ግን ተጠያቂነትን መሰረዝ አይቻልም የሩዋንዳ ፍርድ ቤት ዓለም አቀፉ የሄግ ፍርድ ቤት በዋናነት የተቋቋሙት ወንጀለኞችን ለመቅጣት አይደለም ኃላፊነትን ለማስፈን ነው አካውንታቢሊቲ ለመመስረት ነው አካውንታቢሊቲ ወይንም ኃላፊነት ካልተመሰረተ ወንጀሉ እንደገና ይደጋገማል
እሺ ዶክተር ያቆብ ስልካለ
እሺ
አቅርብልኝ መስመር ላይ ያለው እሺ ይጠይቁ ከደርበን ደቡብ አፍሪካ
እሺ እንደምን አላችሁ
እግዚአብሔር ይመስገን
ዘርን መሰረት ያደረገ የትኛውም ዘር ሊሆን ይችላል ትኩረት ያደረገ ጥቃት እየተፈጸመ ይገኛል በዚህ መንግስት ስርዓት ከመጀመሪያው አገዛ ስርዓት ብንነሳ እንኳን 1983 ከገባበት አካባቢ ጀምሮ የበደነውን ጭፍጨፋ ሁሉ ማስታወስ ይቻላል ከዛ ጀምሮ እስካሁን ድረስ ያው በተለያዩ ምክንያቶች ዜጎች እየሞቱ ናቸው መንግስት የሚሰጠው ነገር ኦነግና ሌሎችን በግንቦት ሰባት ያሉትን ተቃዋሚዎች ምክንያት ያደርጋል ተቃዋሚዎች ደግሞ ራሳቸው መንግስት ራሱ የህዝቡን ተቃውሞ ለማዳፈር ሲል ራሱ ያዘጋጀው የአጥፊዎች ስራ ነው ይላሉ በዚህም ይሁን በዛ ግን በተለያየ ምክንያት ዜጎች እያለቁ መሆናቸው መንግስት ግንዛቤ አድርጎ ጠቃሚ ያልሆኑ ምክንያቶችን ከመስጠት ተቆጥቦ ራሱን ለመፍትሄ ሰጭነት በማዘጋጀት የህዝቡን የመብት ጥያቄዎች ለመመለስ ምን ያህል ተዘጋጅቷል ነው እንደውም አቶ ኃይለማርያም ባለፈው ያሉት ወታደሩን ሲያዩ ህዝቡ በጣም ይደሰታል ይላሉ። በሌላ በኩል ደግሞ ወታደሩ በአሁኑ ሰዓት ሲጨፈጭፍና ያለን። ሁለተኛው ጥያቄ የተቃዋሚ ድርጅቶች፣ ምሁራን፣ የሃይማኖት አባቶች የዚች ሀገር ቀዳሚ ተጠያቂዎች በመሆናቸው እስከምን ድረስ ተጉዘዋል? ህዝቡን ከዚህ አይነት እንቅልፍ እኔ በአጋጣሚ በ2008 ዓ.ም ደርባን ነበርኩኝ። ሁላችሁም እንደምታውቁት በተለያየ ዜና ማሰራጫ እንደተሰራቸው ኢትዮጵያውያንና ሶማሊያውያን ወይም ደግሞ ጥቁር አፍሪካውያን አፍሪካውያን በድንጋይ ተጨፍጭፈው የሞቱት አለ። የትኛው ሞት ይሻላል እዚህ ደርባን ላይ እንኳን ስናወራ እንዴ በራሳችን ዜጋ በዛ ድንጋይ የተጨፍጭፎ ከመሞት በእነዚህ በማናውቀው ዜጎች መሞት ይሻላል የሚሉ ሁሉ አሉ። ይህንን እስከምን ጊዜ ነው የምናየው? መንግስት ምን ያህል ራሱን ለመፍትሄ ያዘጋጅቷል? የሃይማኖት አባቶች፣ ምሁራን ምን እየሰሩ ነው? ይህን ሰዓት ካልተነጋገር ነገሩ አንዳ ኢትዮጵያ ውስጥ እንደማይመጣ ምን ያህል እናውቃለን? እና ይህንን ነገር እንዲመልሱ ሌ ነው። አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አቶ ኃይለ ጊዮርጊስ። ዶክተር ያዕቆብ፣
አሁን እንግዲህ ከጥላቻዎች ሁሉ የከረረ የዘር ጥላቻ ነው። የፖለቲካ ልዩነት የመደብ ትግልም አይደለም፣ ወይንም ደግሞ የሃይማኖት ልዩነት እንኳን ምናልባት ከጎሳ ጥላቻ ከዘር ጥላቻ ላይብስ ይችላል። ምናልባት በተመጣጣኝነት ሊሰለፍ ይችል ይሆናል። ግን ዘር ጭቆና፣ የዘር ጥላቻ በጣም በጣም መጥፎ ነገር ነው። በዚህ ዓለም በዘር ማጥፋት በጄኖሳይድ የተከሰቱ ጉዳዮች በሙሉ መንስያቸው የዘር ጥላቻ ነው። በሩዋንዳ ቱትሲና ሁቱ ተብሎ 3 ወር ባልሞላ ጊዜ ውስጥ በሩዋንዳ መንግስት ስሌት 1.3 ሚሊዮን፣ በተባበሩት መንግስታት ስሌት ደግሞ 800,000 ሰው አልቋል። ይሄ መንስኤው የዘር ጥላቻ ነው። ቤልጂያኖች ህዝቡን ቱትሲ ሁቱ ብለው ከዚያ በፊት በፍጹም የሌለ ቱትሲ ሁቱ ብለው መታወቂያ ወረቀት ሰጥቷቸው የዘር ማጥፋቱ ድርጊት በተከሰተ ጊዜ ማንንም መንገድ ላይ አቁሞ ቱትሲ ወይንም ሁቱ መሆኑን ማረጋገጥ ብቻ በመታወቂያው ታይቶ ጭንቅላቱ ለሁለት ይፈለጣል። ሌላው ጄኖሳይድ ሂትለር 6 ሚሊዮን ህዝብ የጨረሰው ጀርመኖች የበላይ ነን፣ አሪያን ሬስ ከሰው በላይ ነን፣ ይሁዲዎች ደግሞ መጥፎች ናቸው፣ ከሰው በታች ያሉ ናቸው በሚል በዘር ጥላቻ ተነስቶ 6 ሚሊዮን ይሁዲዎቹን ጨርሷል። አርመንና ደግሞ ግሪኮች አርመንና ቱርኮች ማለት ነው ይቅርታ፣ 1.5 ሚሊዮን ቱርኮቹን ጨርሰዋል አመት ባልሞላ ጊዜ ውስጥ። ይህ ሁሉ መንስኤ የሆነው የዘር ጥላቻ ነው። አሁን በሀገራችን በእውነት ከዚህ የበለጠ አስጸያፊ ከዚህ የበለጠ አሰቃቂና አስቀያሚ ነገር እኔ በሀገራችን ተከስቶ ያየሁ አይመስለኝም። የዘር ጥላቻ እየተስፋፋ ነው። ኃላፊነት የጎደላቸው ሰዎች ይህንን እያሰፋፉ ነው እና በእውነት ሁላችንም ልንታገለው የሚገባ ነገር ነው። ወደፊት ኢትዮጵያ ማየት ከፈለግን የዘር ጥላቻ መዋጋት ይኖርብናል። አሁን ወንድሜ እንዳሉት ያለው መንገድ ሩዋንዳ የተከተለችው አሰቃቂ ጎዳና ይሆናል። በእውነት እኛ ኢትዮጵያውያን እኮ ምንም የሚያጣላን ነገር የለም። እኔ ምስራቅ አፍሪካ፣ ምዕራብ አፍሪካን በስራ ብቻ ሳይሆን ኖሬ አይቻለሁ። በእውነት እንደ ኢትዮጵያ ህዝብ የተቀራረበ ህዝብ የለም። በቋንቋ፣ በባህል፣ በዘር፣ በሃይማኖት በጣም የተሳሰረ ህዝብ ነው። እኔ የትም አፍሪካ ውስጥ አላየሁም። ያም ሆኖ ግን አሁን ጭራሽ ያልነበረብን ነገር በመሀራችን ተከስቷል። ይህንን መርዝ በእውነት ነቅለን ማውጣት ይኖርብናል። ይህ ሁላችንም ኃላፊነት ነው።
ዶክተር ያዕቆብ፣ በተለይ ጠያቂው ተቃዋሚዎች፣ የሃይማኖት መሪዎች ያለባቸው ኃላፊነት ምንድን ነው ብለዋልና እሱንም አካተው ቢገልጹልን።
ጥሩ። ተቃዋሚ ፓርቲዎች ብዙዎቹ የሚችሉትን ያህል ተፍጨርጭረዋል። ግን ባለው ሁኔታ እንዲሁ በነጻነት መንቀሳቀስ በጣም አስቸጋሪ ነው በሀገራችን። እንደውም አንድ ተቃዋሚ ፓርቲ ብቅ በሚልበት ጊዜ በመንግስት ይኮላሻል። ብዙ ታይተዋል። በኢትዮጵያ ውስጥ ተቃዋሚ ፓርቲ አንገቱን ቀና ሊያደርግ ሊያንሰራራ አልቻለም። ምክንያቱም በህዝብ ተቀባይነት ሊያገኝ በሚንቀሳቀስበት ጊዜ የሚያጨናግፈው ሁኔታ ይፈጠራል እና በዛ ምክንያት ኃይል ሰብስበው በመንግስት ላይ ጫና ሊያደርጉ የሚችል አቅም ማሰባሰብ አልቻሉም። በቤተ ክርስቲያን በሃይማኖት በኩል በእውነት እኔ መቼም ሃይማኖትን መንቀፍ በጣም አስቸጋሪ ነው። ግን እኔ በተባየሁትና በተረዳሁት ብዙም ጊዜ የሃይማኖት አባቶች ተገቢውን መጽሐፍ ቅዱስን የሚያዘው ወይም ሃይማኖትን በሚያዘው መሰረት ኃላፊነታቸው የተወጡ አይመስለኝም። አንዳንድ የሃይማኖት መሪዎች እንዲያውም እስከ መጨረሹ ከመንግስት ጋር ተሰልፈው ተቃዋሚ ፓርቲዎችን መዝለፍ፣ ተቃዋሚ ፓርቲዎችን ማውጋዝ ተናወታቸው አንዳንድ የሃይማኖት መሪዎች አሉ።
የእንግዲህ የግል አስተያየቴ ነው። ግን በተለይ በሃይማኖት መሪዎች በኩል በእውነት በየቦታ የሚሰማ ሮሮ ነው። የኔ ብቻ አይደለም።
አንድ ተጨማሪ በድምጽ የመጣልን ጥያቄ ላሰማውትና እናጠቃልላለን።
ጥያቄ ምንድን ነው? በሀገራችን ከቅርብ ጊዜ ወዲህ በተለያዩ ብሔረሰቦች መካከል ደም አፋሳሽ የሆነ ግጭት እየተካሄደ ብዙ ሰው እያሳዘነ ይገኛል። ግጭቱ በቅርብ የሆነውን እንኳ ብናይ ለምሳሌ በሶማሊያ እና በኦሮሞ በአማራ በትግራይ በአማራ በርካታ ሰዎች ህይወታቸውን አጥተዋል። በአብዛኛው ከሶሻል ሚዲያም እንዲሁም ከአንዳንድ ትንታኔዎች እንደምንረዳው ግጭቶቹ የሚከሰቱት በሀገሪቱ ውስጥ የፖለቲካ ትኩሳት በከፍተኛ ደረጃ በሚቀጣጠልበት ሰዓት ነው እና ይህንን የሚያደርግ ሆን ብሎ የሚያደርግ አካል አለ ይባላል። በእውነት ከዚህ አይነት እልቂት የፖለቲካ ትርፍ የሚያገኝ አካል አለ ብላችሁ ታምናላችሁ?
ዶክተር ያዕቆብ ቀደም ብለው መልሰዋል። በመጨረሻ እስቲ ይሄ ያለንበት ሁኔታ እንዲረግብ፣ ሰው ወደ ልቦናው እንዲመለስ፣ በአገሪቱ ሰላም እንዲሰፍን የሚያስተላልፉልን መልእክት ካለ በዛ እናጠቃልላለን።
እሺ፣ እንግዲህ መልእክቱ መቼም በሙሉ የኢትዮጵያ ሕዝብ የሚያውቀው ነው። ይሄውም አንድ ሀገር አለን፣ ከሀገር የሚበልጥ ነገር የለም። ፊት እንደተናገርኩት ከሰው ሕይወት ከእያንዳንዳችን ሕይወት ሀገራችን ትበልጣለች። ሰዎች ጦር ሜዳ ሄደው ህይወታቸው የሚሰውት አገራቸውን ለማዳን ነው። አሁን አገራችን ከፍተኛ ፈተና ውስጥ ነው የወደቀችው። በመኖርና ባለመኖር መካከል ያለው ነው እና በእውነት ዛሬ አይ ገሌ ጥፋተኛ ነው ወይም ገሌ እንዲህ ነው እንደዚህ ገሌት እንዲህ ነች ብሎ መጠቋቋሚያ ጊዜ አይደለም። ዛሬ የሁላችን ቀዳሚ ዓላማ፣ ቀዳሚ ስራ፣ ቀዳሚ ኃላፊነት መሆን ያለበት አገር ማዳን ነው። ከዚያ በኋላ ግድ የለም በፖለቲካ ፓርቲን ተከፋፍለን ልንፋለም፣ ሰላማዊ በሆነ መንገድ ልንፋለም እንችል ይሆናል። ግን አሁን ግን ሁሉም ኢትዮጵያዊ ግዴታ ነው አገራችንን ማዳን አለብን፣ ወደ ብሔራዊ እርቅ መሄድ አለብን። ብሔራዊ እርቅ ስንል ዝም ብሎ እጅ ተሳስሞ ወይንም ተጨባብጦ መለያየት ማለት አይደለም። ብሔራዊ እርቅ ማለት መሰረታዊ ለውጥ አምጥቶ በዛ በመሰረታዊ ለውጥ መሰረት አገርን ወደፊት ማራመድ ማለት ነው። ብሔራዊ እርቅ ሊመጣ የሚችለው ህዝብም የሚቀበለው ዴሞክራሲያዊ ስርዓት፣ ሁሉም ህዝብ የሚሳተፍበት ዴሞክራሲያዊ ስርዓት ሲመሰረት ብቻ ነው። በአምባገነን ስርዓት ውስጥ ብሔራዊ እርቅ ሊኖር አይችልም። ምክንያቱም አምባገነኑ እሱ ራሱ ከሱ ሌላ ያለም አይመስለውም። ስለዚህ እኔ አደራ የምለው በእውነት እቺን ሀገር ለልጆቻችን የማስተላለፍ ብሔራዊ ግዴታ፣ ሰብአዊ ግዴታ አለብን። በእግዚአብሔር የተሰጠን ኃላፊነት ነው። በእግዚአብሔር የተሰጠን ግዴታ ነው። ከዚህ ልንሸሽ አንችልም እና ይሄንን ሁሉም ኢትዮጵያዊ በዚህ ነገር ላይ እንዲያስብበትና የሚችለውን በሙሉ አስተዋጽኦ እንዲያደርግ አደራ በማለት እሰናበታለሁ። በጣም አመሰግናለሁ።
ዶክተር ያዕቆብ ኃይለማርያም እጅግ አድርጌ አመሰግናለሁ።
እሺ፣ እኔም በጣም አመሰግናለሁ።
እሺ።
ትዝታ በላቸውና የጥያቄው መልስ እንግዳ ዶክተር ያዕቆብ ኃይለማርያምን እናመሰግናለን። በርዕሱ ዙሪያ የተለያዩ ምሁራንን ወደፊት በመጋበዝ ማወያየታችንንም እንቀጥላለን። አድማጮች፣ የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከዚህ ቀጥሎ ያሉት ደቂቃዎች ደግሞ መስመሩን ለሙዚቃ ቃና መስተንግዷችሁ አስረክባለሁ። ከዚያ በፊት ግን ከትናንት በስቲያ ሐሙስ ከዚህ ዓለም በሞት የተለየውና ዛሬ ስርዓተ ሽኝቱ የተከናወነውን እውቁን ደራሲና ገጣሚ መምህርም ጭምር ሰሎሞን ጤሬሳን እናስታውሳለን።
ቀጥላ አጭር ግጥም ግስት ነጋላ ትላለች። ከብት አረቡ ወዳጆቼ፣ ፈረስ ያረቡ ነበር አያቶቼ። ይውረድ ከእንግዲያ ወደ ቆላው፣ ሞቃት ነጋላ ግስት ላርባ፣ ያለ መደብ የሚያብብ አበባ።
ገጣሚ፣ መምህር፣ የፍልስፍና ሊቅ፣ ጋዜጠኛ ሰሎሞን ጤሬሳ።
አርስቱ ባቲ። ባቲ በኦሮሞ ቋንቋ ጫቅላ ጨረቃ ማለት ነው። ገና ምትወጣ ሳይሾሙ ያጋፍሯት ካሉ ባልታ ሊከልሏት አሮ የማይገኝ የሽግር ባለክንያት በጊዜ ቀስ በአያት ድምፅ ታጥረው ኦበጊዜ ከጠቂ አስርን ወዳጅ ከወሎ ከአክሱም ሰፈር መስባሃት ነብሳ የገሰሰ ከሃረ ዳኛቸው ወርቆ ከይፋት መንግስቱ ካለቃለማ ሀገር ምናልባት ካንኮበር ገብረ ክርስቶስ ደስታ ከወደ ሀረው ማያ ከርሞም ከጉለሌ ካደግንበት ወንጌል ተማሪ ቤት ዮሐንስ አድማሱ መመናቀሯን ከሀረር ሲታዘባል እስክንድር መልከማነሽ ይላል ተቃጥሎ ሲላላል እያሳለ ሲከተላል
በልዝቡ እንቦችሽን ቋጥሬ ጌጣጌጥሽን አንጥሬ ካይኖችሽ ብርሃን አቅርሬ ቀስተ ደመና ፈጥሬ ደመና መሃል ተንጋልዬ እንደ ጎበዝ ስቄ ተንፈርፍሬ አልቀር ተቀብሬ። ሰሎሞን ኤሬሳ።
በድጋሚ ለሰለሞን ደረሳ ቤተሰብና ለወዳጅ ዘመድ ለአድናቂዎቹ ሁሉ መጽናናትን እንመኛለን። ተከበራችሁ አድማጮች፣ አሁን አጭር የፕሮግራም ስርጭት መስመሮች ማሳሰቢያ አሰማና መስመሩን ለሙዚቃ ቃና አለቃለሁ። ከፊታችን ሰኞ ጥቅምት 27 ጀምሮ ስርጭቶቻችንን የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ11695 በ12040 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ይሆናል። በተጨማሪም በተመሳሳይ ሜትር ባንድ መስመሮች ከሰኞ እስከ አርብ በየለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። አሁን ይሄን ያህል ካልኩ ዘንድ ደሳለኝ ወይም ጽዮን ማይክሮፎኑን ከእጄ መንጭቀው ሳይወስዱት ሙዚቃ ቃናን በጉጉት የምትጠብቁ አድማጮችም ሳታጉረመርሙብኝ መስመሩን ልልቀቅላቸው። መልካም ቆይታ። Well, just to prove you do.
nearly drove me out of my head. Why you never shed a tear? Remember, remember all that you said. Told me love was too plebeian. Told me you were through with me. And now you say you love me. Well, just to prove you do, come on and cry, cry, cry me a river, cry me a river, 'cause I cried a river.
የኤላ ፊትስጄራልድ ክራይ ኤሪቨር የተሰኘውን የጃዝ ሙዚቃ ነበር ያስደመጥኳችሁ። እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘውትር ቅዳሜ በዚህን ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉስ፣ የሬጌ፣ የሂፕሆፕ እና ሌሎችንም የዜማ ስልቶችን የያዙ የሙዚቃ ቅንብሮች ተከሽኖ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። ዘፈኖቹን መራርጬ በመስተንግዶ አብራችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ለዛሬ የአሜሪካ የሀገረሰብ ሙዚቃ ወይም ካንትሪ ሙዚክ ነው ምርጫዬ። ካንትሪ ሙዚክ ወይም የሀገረሰብ ሙዚቃ በደቡባዊ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1920ዎቹ የተጀመረ የባህል ዜማ ነበር። ከተጀመረ ከ20 አመታት በኋላ ነው ተወዳጅ የሆነው የሀገረሰብ ሙዚቃ በአሜሪካ። ይህ ስልት አሁንም በመላው ዓለም ተወዳጅ የሆነ የሙዚቃ ስልት ነው። እኔም ለዛሬ ቆየት ያሉና አዳዲስ የሀገረሰብ ሙዚቃዎችን እየቀላቀልኩ ለምሽቱ አስደምጣችኋለሁ። አሜሪካዊቷ ድምጻዊት፣ የዘፈን ግጥም ጸሐፊና ደራሲ ኬር አንደርውድ በ2015 ዓ.ም የለቀቀችው Heartbeat የተሰኘው ዜማ ነው የመጀመሪያ ምርጫዬ። በካንትሪ ፖፕ እና በR&B ስልት በተቀናበረው ምርጥ ሙዚቃ ምሽቱን እንክፈተው። Carrie Underwood, Heartbeat.
I love it when we're at a party in a downtown crowd. Oh, but I can hear you call me baby with the music up loud. Red wine, good times. No, I don't mind being with everyone else. And then there's nights like tonight that I want you to know.
Yeah.
አሜሪካዊቷ ድምጻዊትና የዘፈን ግጥም ደራሲ ኬሪ አንደርውድ በ2015 የለቀቀችውን Heartbeat ነበር የሰማችሁት። ወደ ሌላ ዜማ ልሰዳችሁ። የጆርጅ ሃርቬይ ስትሪት ስራ ነው። የካንትሪው ንጉስ ይሉታል። የ64 ዓመቱ ጆርጅ ዳላስ ቴክሳስ ነው የተወለደው። ድምጻዊ ነው፣ የዘፈን ግጥም ይጽፋል፣ ፕሮዲውሰርም ነው። George Street, A Love Without End, Amen. It's a new theme that I was willing to see.
Fighting was against the rules and it didn't matter why. When Dad got home, I told that story just like I'd rehearsed. Then stood there on those trembling knees, waited for the worst. He said, let me tell you a secret about a father's love. A secret that my daddy said was just between us. He said, daddies don't just love their children every now and then. It's a love without end, amen. It's a love without end, amen. When I became a father in the spring of 81, there was no doubt that stubborn boy was just like my father's son. And when I thought my patience had been tested to the end, I took my daddy's secret and I passed it on to him. I said, let me tell you a secret about a father's love, a secret that my daddy said was just between us. I said, daddies don't just love their children every now and then. It's a love without end, amen. It's a love without end, amen. Night I dreamed I died and stood outside those pearly gates. When suddenly I realized there must be some mistake. If they know half the things I've done, they'll never let me in. And then somewhere from the other side, I heard these words again.
የጆርጅ ሃርቬይ ስትሪት A Love Without End, Amen የተሰኘውን ዜማ ነበር ያደመጣችሁት። የካንትሪ ወይም የሀገረሰብ ሙዚቃ ሲነሳ ስማቸው ሁሌም አብሮ የሚነሳ ሁለት አንጋፋ ባለሙያዎች አሉ፣ ዶሊ ፓርተን እና ኬኒ ሮጀርስ። ሁለቱም ባለሙያዎች አይስላንድ ኢንዱስትሪ በቅብብል የተጫወቱት ተወዳጅ ስራቸው ነው። ይህ ዘፈን በኦልዲስ ማለትም የድሮ ስራዎች ሲጠቀሱ አብሮ ይነሳል። ሁለቱ አርቲስቶች በቅብብል የሚጫወቱት ዱዌት ስራ ሲነሳም እንዲሁ ይነሳል። ስሙ የምንጊዜ ምርጥ 500 ስራዎች ውስጥም አለ። እንዲህ ያለ ምርጥ ዜማ ነው የሚጋብዛችሁ። ዶሊ ፓርተን ኤንድ ኬን ሮጀርስ በጋራ በመድረክ ላይ የተጫወቱትን አይስላንድ ኢንዱስትሪ ነው የሚጋብዛችሁ። ፍሮም ኢንዱስትሪስ የዶሊ ፓርተን እና የኬን ሮጀርስን ስራ ነበር ያዳመጣችሁት። ወደ ሳም ሃንት ነው የምናልፈው። ሳም ሃንት የ32 ዓመት አሜሪካዊ የሙዚቃ ባለሙያ ነው። ስፒከርስ ወደ ሀገረሰብ ሙዚቃ የሚያደላ ገመድ አልባ በሆኑ የሙዚቃ መሳሪያዎች አኮስቲክስ የተጫወተው ስራው ነው። Speakers, some hand.
Baby, and I'm on fire. Girl, you're on fire. Out in the dark, wrapped up in the stars. So right, girl, so high. You and me, wild and free. Way out in the woods, nobody for miles. Love in the back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. Moonlight's tracing those treetops across the fence. There's a feeling in your eyes, shadow can erase. Cool wind has found us, breathing around us, following my fingers through your hair. The engine is idling, and girl, this key lightning is flashing pictures of you and burning them in my head. And I'm on fire, girl, you're on fire. Out in the dark, wrapped up in the stars. So high, girl, so high. You and me, wild and free. Way out in the woods, nobody for miles. Love in the back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. I'm tuned in to you, something's on your mind, ain't it? Go on and tell me, baby, don't act like you can't say it. I know your body language, you ain't gotta translate it. So let it talk to me till I can't take it. Your lips, your hair, your smile, your touch, your kiss, your stare, your vibes, too much. It lights me up, you got me set. I'm way too gone, so baby, let your eyes close. Say my name and watch me going up in flames. Girl, I'm on fire, girl, you're on fire. Out in the dark where the wild things are. So high, girl, so high. You and me, wild and free. Way out in the woods, parked under the pines. Love in the back of the truck.
የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ ለዛሬ ተመደበልኝ የአየር ሰዓት ተጠናቋል። ለተሳትፏችሁ አመሰግናለሁ። አብሬያችሁ ያመሸሁት ሲቶን ግርማ ነኝ። Put My Heart Down በሚለው የሳራ ኤቫንስ ዜማ ልሰናበታችሁ። ሳራ አብራችሁ ትቆያለች። በእኔ በኩል ደህና ደሩ።
Pictured us ever fighting this much. Thought we were figured out, but it's so messy now. Your words, they cut so deep, and I think that you should leave. I'll have to live without what I can't live without. It already hurts, so before it gets worse, yeah.
አድማጮች፣ አሁን የማጠቃለያ ዜናው እናሰማለን። በሳውዲ እያነጋገረ ያለው የንጉሳዊ አገዛዝ አመጣው ያለው የማህበራዊና የምጣኔ ሀብት አድሶ ወይም ለውጥ አንዳንዶችን በታላቅ ሀሴት እንዲዋጡ ሲያደርግ፣ አንዳንዶችን በምን ይመጣብኝ ይሆን ስጋት፣ ሌሎች ከወግ አጥባቂ ወገን የሆኑትን ደግሞ በአንዳች ድንጋጤና በቁጣ ጭምር እንዲያዙ ማድረጉ ተነገረ። ሩሲያ በአሁኑ ወቅት በኮሪያ ጉዳይ ከዩናይት ስቴትስ ጋር በትብብር እየሰራች አይደለችም ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያው የዜና አገልግሎት ተናገሩ። የሊባኖሱ ጠቅላይ ሚኒስትር ሳአድ ሀሪሪ ኢራንና ሸሪኳን የሚሊሻ ቡድኑን ሂዝቦላን በአገራቸውና በክልሉ መረጋጋት እንዳይኖር እያደረጉ ነው ሲሉ ክፉኛ የተቹበት ንግግር ካሰሙ በኋላ ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ይፋ አደረጉ። በዩናይትድ ስቴትስ በሶማሊያ ዋና ከተማ ሞቃዲሾ የሚገኙ የቆንስላ ጽሕፈት ቤት ሰራተኞቿ የታወቀ የጥቃት መረጃ ደርሶኛል ስትል አካባቢውን ለቀው እንዲወጡ አዛለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዛሬው ዕለት ባወጣው በዚህ ማስጠንቀቂያ በአፍሪካ ህብረት ሰላም አስከባሪ ሰራዊት ጥበቃ በሚደረግለትና በቱርክ ተቋም በሚተዳደረው የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ ሊቃጣ ይችላል ያለውን ጥቃት ጠቁሟል። በኮሪያ ባህረ ገብ መሬት የነገሰውን ውጥረት እያየለ በመጣበት በአሁኑ ወቅት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት አካባቢውን ከሚመለከተው የዩናይት ስቴትስ ጦር ሰራዊት የፓሲፊክ ጦር እዝ ለህዝብ ይፋ ያልተደረገ መረጃ ቀርቦላቸዋል። አድማጮች፣ ለማጠቃለያው የተያዘው ጊዜ በዚሁ አበቃ። መልካም ምሽት። ነገ እሁድ እንገናኝ።
ክቡራትና ክቡራን አድማጮች የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ የአንድ ሰዓት ፕሮግራም በዚሁ ይጠናቀቃል። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ በሶስት ሰዓት የራዲዮ መጽሔት ፕሮግራም ይጠብቃችኋል። ለዛሬው ከፕሮግራሙ አቀናባሪ ከብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። በሰላም ደሩ።
This program has come to you from the Voice of America, Washington.